ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ።
ከስራው ባህሪ አንጻር አብዛኛው ጊዜ እኔ ማሳልፈው ኮንዶሽ ጋር ነው። እነርሱ ብዙ ሞራል እና ድጋፍ ለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም።
ወይዘሮ ራህዋ ናቸው በምሽቱ በሳቸው ዙሪያ ዘገባለን። አርሶ አደር ናቸው። ኤደን ገረመው የምሽቱ መሰናዶ በመምራት፣ ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን የተለያዩ ጥንቅሮችን ይዘን ወደ እናንተ መጥተናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በአርባተ አስመራ ተወልደው ያደጉትና ዛሬ የስድስት ልጆች እናት የሆኑት ወይዘሮ ራህዋ እዩም ስራ ጾታ የለውም ይላሉ። በተለምዶ ለወንዶች ተብለው የሚተው የጉልበት ስራዎችን ሳይቀር በመከወን ስኬታማ የሆኑ እናት ናቸው። ብርሃነ በረሀ ዘገባለው።
የአንዲት ሴትና የአምስት ወንዶች ልጆች እናት የሆኑት ወይዘሮ ራህዋ ዛሬ በቀላሉ የሚከወኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ስራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ።
ተሳንጫተን ዘሰባብ አካይብ አጅኸይሉ ሞራል ድበካ ዘሕግዘካ በብዓቅሙ
ከህብረተሰቡ በአጠቃላይና በአቅራቢያ ካሉ ሰዎች ብዙዎቹ አይዞሽ እያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜ እኔ ማሳልፈው ኮንዶሽ ጋር ነው። እነርሱ ብዙ ሞራል እና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እምብዛም ግምት አልሰጠውም።
ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ እጥረትና የገበያ ከፍና ዝቅ ማለት በወይዘሮ ራህዋ የሥራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ።
ከምሰብካይ ማለትም ብዙ
ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጃ ላይውም እኔ ራእይ ፈንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም።
ወይዘሮ ራህዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት፣ በንብ ማነብና በአሳ እርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ
የጎሚስታን ስራ በባለቤት የቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆችና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ራህዋ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾረና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ራህዋ ይናገራሉ።
የጎሚስታን ስራ በባለቤት የቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆችና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሰሯቸው በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ራህዋ ተከታይም ብለዋል።
አሐገስ ብዙሓት እየም ዘለውኻ ናይ ሕርሻ ትኾይን ሚኒስትር ሕርሻ ሕግዘካይ
ከጎኔ ሆኖ የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራዬን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን፣ የፓፓያና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነቲ የሚገኘው የንብ ማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳርባታ ደግሞ ውሃውንና አካባቢውን ማጽዳትን የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጠል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው።
በእነዚህ አድካሚ የሥራ ውሎች ውስጥ 6 ልጆቻቸውን የሚያሳድጉት ወይዘሮ ረህዋ እንደ እናት እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ረህዋ በባለቤትነት ስሜት የሥራው አካል አድርጊያቸዋለሁ ይላሉ።
ደቀይ ሁሉ ሥራህ ነው ገዛ ስለዝኹሉ እቶም አብስራህ ኮፍሩ ዘይ ወዓሉ ማለት ነው ግድን አብገዛ ኸአይ
ተርፉሉም ልጆች የምግብ ማብሰል እንጀራ መጋገር ቃና ልብስ ማጠብ ማጽዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ሥራውን አጠናቀው ይቆዩናል። በግብርና ሥራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ ትምህርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆቼ ድጋፍ እና እርዳታ ሥራዬን በአግባቡ እንድሰራ ከፍተኛ እገዛለሁ።
የራህዋ ሁለተኛ ልጅ የሆነው እሳይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ተስስርና የሥራ ግንኙነት ተከታዩን ያስረዳል።
ከም አድን ወድን ዚኮነስ ከመሐዙት አብገዛ ተሰማሚና ተረዳዲና ኩሚና ንኸድ ማለት ብዚያዳ አብ ስራሕ ዘለና ርክብ ካ ማለት አዲና ነቲ ዘሎ እቲ ስራሕ ንኹላትና ሓደ እንታይ ዝበሃል ሂባትና ማለት እዩ ንሕናስ ንክንትስእ ሓፍ ንክንብል ማለት እዩ ቦታ ሂባትና ማለት እዩ እቲ ምዕባይ ሓዊ ክገብሮ ዝኽእል እንተኮይኑ ንዑ ትነግሮ ማለት እዩ። ከም ወላድን ወድን ዘይኮነ ከመሻርክቲ ኢና ኣብ ገዛና ኩላትና ኣብቲ ውሽጣ ኣብ ገዛና ኹን ኣብ ስራሕና ኹን ኩላትና ተሓጋጊዝና ኢና ንሓልፎ ዝኾነ ነገር ማለት እዩ።
ወይዘሮ ረህዋ በቀጣይ ራዕያቸውን የማሳካት ብርቱ ተነሳሽነት እንዳላቸው ያመለክታሉ። የፍራፍሬ ምርቱን በሰፊ ሄክታር ላይ ማልማት ቀዳሚው ነው። የንም ማነብና የአሳ አርባታውን የማስፋፋትና የማሳደግ ዓላማና እቅድም አላቸው። እኒህ ተስፋዎቼ በትልቁ እንደሚለውጡኝ በልበ ሙሉነት አምኜ ሌት ተቀን እየተጋሁ ነኝ ይላሉ ወይዘሮ ረህዋ። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ።
መንግስት ከቅርብ ጊዜያት ወዲህ በኪነ ጥበብ ባለሙያዎችና የጥበብ ስራዎች ላይ ወከባና እስር እየፈጸመ ነው ሲል የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በቅርቡ አስታውቋል። አስማማው ነው ዘገባለው።
በኢትዮጵያ ከቅርብ ጊዜያት ወዲህ የበረታ እንደመጣ የተገለጸው ፖለቲካዊ ጫና ካረፈባቸው መስኮች ውስጥ ኪነ ጥበብና ሙያተኞች እንደሚገኙበት የሰብአዊ መብቶች ተሟጋች ተቋማት ይገልጻሉ። ይህን አስመልክቶ መግለጫ ካወጡት ተቋማት መካከል የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ አለማርያም ፖለቲካዊ ሽሙጥ አላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎችም ስለመታሰራቸው ለአሜሪካ ድምጽ ተናግረዋል።
ቀደም ሲል ገጣሚ እና ደራሲ በላይ ተቀለ ወያ በጣም በሰላ ብሔሮቹ ይታወቃል። እንደዚሁ ታስሮች ካሁን በስር ላይ ነው ያለው። ከዛ በኋላም ደግሞ የያዩ ፈንገስ የሚባለው በመድረክ ስሙ ፖለቲካ የሚለው የመድረክ ስራ ተከልክሏል በመንግስት አካላት። በቅርብ ጊዜ ደግሞ 2 የመድረክ የባለሙያዎች የኪነ ጥበብ ባለሙያዎች እብደት በህብረት የሚል ስራ የሰሩ የመጠቅ ስራ ያዘጋጁ ሰዎች እንደዚሁ በእስር ላይ ነው የሚገኙት። ሌሎች የኪነ ጥበብ ባለሙያዎቹን በተለያየ መንገድ ሀሳባቸውን በመግለጻቸው የተነሳ ዛቻ፣ ማስፈራሪያ፣ እስር ሲገጥማቸው አይተናል። ይህንን ደግሞ ተከታትለን ከጠበቆቻቸው ከቤተሰቦቻቸው ያሉበት ሁኔታ መረጃ ለማግኘት ሞክረናል።
የኢትዮጵያ ሰብአዊ መብቶች ኮሚሽንም የዜጎችን እስር በተመለከተ በሚያወጣቸው መግለጫዎችም ከታሰሩት መካከል የኪነ ጥበብ ባለሙያዎችም እንደሚገኙበት አመላክቷል። በበርካታ የድርሰት ስራዎቻቸው የሚታወቁት ዶክተር እንዳለጌታ ከበደ ማዕቀብና እስረኞች የተሰኙ በኢትዮጵያ ኪነ ጥበብ ታሪክ ላይ ያተኮሩ መጽሐፍትን ለአንባቢያን አብቅተዋል። ኢትዮጵያ ባለፈችባቸው የፈተና ጊዜያት ውስጥ ሀገር እንዲጸና፣ ዳር ድንበር እንዲከበር፣ ማህበረሰብ ለውጥም እንዲመጣ ኪነ ጥበብ ከፍተኛ አስተዋጽኦ ማበርከቱን ደራሲው ዶክተር እንዳለ ይናገራሉ። በዘመናቱ መካከል ኪነ ጥበብ የገጠማት ፈተናም የበረታ እንደነበረ መጽሐፎቻቸውን አጣቅሰው ያነሳሉ።
በኔ መረዳት በኔ ንባብ የኢትዮጵያ ኪነ ጥበብ በተለያዩ ዘመኖች ለተለያዩ አገልግሎት ሲውል ቆይቷል። በተለይ በእኔ በተሰማራሁበት የስነ ጽሁፍ ዘርፍ ስነ ጽሁፋችን በብዙ መንገድ ሲዘመርለት ሲዘመትበት ሲፎከርበት ሲፎከርለት የቆየ ጥበብ ነው። ከፋሽስት ጣሊያን ወረራ በፊት የነበሩ ተሻናችን ስንፈትሽ ትውልዱ የተማረው ክፍል ጥቂት ነበረ። ጥቂትም ሆኖ ሀሳቦቹን በጽሁፍ የመግለጽ ችሎታ የነበረው ነው። በፊት አውራ ተክለሐዋርያት ተክለማርያም እና ፎቅ ገብረ ኢየሱስን ገብረዎች ባይካዳኝን መጥቀስ ይቻላል። እነዚህ ሰዎች ይህች ሀገር ምን ሊደረግላት ይገባል የሚል የለውጥ አቀንቃኝ ወይም እንደ ዶክተር ዮናስ አድማሱ ያሉ ምሁራን እንደሚሏቸው ትሁታን ፋናብሪዎች ፋናብሪነት ዜና ነበራቸው። ከዛ በኋላ ግን ፋሽስት ጣሊያን ጦርነት ሲመጣ እነ የፍትሐ ንጉሴ አገኘሁ እንግዳ ደግሞ ስነ ጽሁፍ ሀገር ስትወረር እግርህን ለጠጠር ደውረትህን ለጦር ካላለ ብዕር ለነጻነት ዋጋ ካልከፈለ ለአርበኞች ካልወገነ ለፍትህ ጥብቅና ካልቆመ ምን ዋጋ አለው በሚል በሚጽፏቸው ድርሰቶች በሚከይኗቸው የኪነት ስራዎች በደንብ መሰራት ጀመረ። ቆየና ደግሞ በነ ብርሃኑ ዘሪሁን ጊዜ በሌሎች በመሰሎቻቸው ማህበራዊ ህይወታችን የሚገለጽበት በኋላ ደግሞ አብዮት መቀስቀሻ ሆነ። አብዮት ጠሪ ሆነ ማለት ነው። ዮሐንስ አድማሱ፣ በአሉ ግርማ፣ ዳኛቸው ሌሎችም በምናይበት ጊዜ ድርሰቶቻቸው የነበረው ስርዓት ልክ እንዳልሆነ የሚጠቁሙ የንጉሳዊ ስርዓቱ ሊያርማቸው ሊያቀናቸው ሊያርቃቸው የሚገቡ ድክመቶች ላይ ተተኮረ። ከዛ ኢህአዴግ ከገባ በኋላ ደግሞ ያለውን ሲታይ ሙስናው መብዛት፣ ኤችአይቪ መምጣት ምናምን ሲሆን ማህበራዊ ህይወት ላይ ያተኮሩ ሆኑ ማለት ነው። እና በእጅግ በጣም በወፈረን ቅኝ ሲታይ የኢትዮጵያ ስነቱ በየዘመኑ ለሚነሱ ጥያቄዎች መልስ ይሆናል ነው ተብሎ ለታመነባቸው ጩኸቶች ድምጽ ሆነው ሲያሸበሽቡ የቆዩ ዘማሪያን ይመስሉኛል።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ በቅድሚያ ካነጋገሯቸው የህብረተሰብ ክፍሎች መካከል የኪነ ጥበብ ባለሙያዎች ይገኙበታል። በወቅቱም ለሙያው ከፍ ያለ ፍቅር እንዳላቸው ሲገልጹ ይሰሙ የነበሩት ጠቅላይ ሚኒስትሩ በተደጋጋሚም የጥበብ ስራዎች በሚቀርቡባቸው ቦታዎችም ታድመዋል። በቀደሙት ዘመናትም መሪዎች ወደ ስልጣን በመጡበት ወቅት ከሙያው ጋር እንደሚወዳጁ የሚገልጹት ዶክተር እንዳለ ጌታም የግን በቆይታ ሙያውን የፖለቲካ ተጽዕኖ ሰለባ ከመሆን እንዳልታደገው ያስረዳሉ።
በየዘመኑ ለምሳሌ 1966-67 ጋዜጦች ላይ ጻፉ የነበሩ ነገሮች ሲታይ እንዴት አይነት መጫነት ነበራቸው ጋዜጠኞቹ የኪነት ሰዎቹ እንድትል ያደረግሃል። በሚዘፍኖች በሚጽፎች ለምን ይህን ተናገራችሁኝ የሚል የለም። ታፍናችሁ ነበር፣ ተፈታችኋል፣ ታፍናችሁ ነበር፣ ይኸው ተገልጦላቸዋል፣ ሀሳባችሁን ግለጹ የሚሉ ነበሩ። ልክ ስልጣን ላይ ሲወጣ ግን አመት የማይቆይ ማን ነው እንደዚህ ያለው ያሱት አሳድች ይባላል። ስለዚህ ከያኒም አንድ ከያኒ በታሰረ ቁጥር እልፍ አላፉ ነው የሚበረግገው ጎመን በጤና የሚለው የት እንደገባ ያላወቅኩት ሰው ብዙ ላይ እያንዣበበ እንዴት ነው እንደዚህ ማድረገው ማቃቸው ሁሉ እየተሰወሩብኝ የሚል ስሜት ይፈጥርበታል። በእኛ ሀገር ሁልጊዜ መሪዎች ስልጣን ላይ ሲወጡ የኪነጥበቡ ሰው ከኋላ ከፊት ከጎን ሆኖ እንዲያሸረግድ፣ እንዲያሸበሽብ፣ እንዲያጨበጭብ፣ ውዳሴ እንዲያጎርፍ ይጠሩታል። ግን አላምጠው የሚሰፉት ማስቲካ ነው የሚሆነው። በየዘመኑ በአጼ ሥላሴ ዘመንም ብትል፣ በጓድ መንግስት ኃይለማርያም ዘመን ብትል፣ በአቶ መለስ ዜናዊ ዘመንም ኃይለማርያም ደሳለኝ በዶክተር አብይ አህመድ ያሉ ሂደቶችን በሙሉ በምንከታተልበት ዘመን ጊዜ ለስርዓቱ የተመቸው ሰው ነው ና ተብሎ ሲጠራ የሚታየው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት 20 ቀን 2016 ዓ.ም ባወጣው ሪፖርት ገጣሚ በላይ በቀለ ውያ ከ9 ወራት በላይ በእስር ላይ እንደሚገኝ ገልጿል። እብደት በህብረት የተባለው የመድረክ ቲያትር ተዋናይ አማኑኤል አፍታሙና አዘጋጁ ዳግማዊ አመለወርቅ ፈይሳም በቅርቡ ከታሰሩት መካከል ናቸው። የአሜሪካ ድምፅም ታግዷል በተባሉ ቲያትሮች ላይ ተሳትፎ ያላቸውን ጨምሮ ሌሎች የኪነ ጥበብ ባለሙያዎችን መታሰራቸውን ከቤተሰቦቻቸው አረጋግጧል። ሆኖም ቤተሰቦቻቸው በጉዳዩ ላይ ቃለመጠይቅ ለመስጠት ፈቃደኛ ባለመሆናቸው አስተያየታቸውን ማካተት ቀርቷል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት እስሮች ሀሳብን በነጻነት መግለጽን በማዳከም ሀገርን ይጎዳሉ ይላሉ።
እንዲህ አይነት በኪነ ጥበብ ባለሙያዎችም ላይ ሁን በጋዜጠኛዎች ሀሳብን በመግለጻነት ዙሪያ
የሚደረጉ ጫናዎች ብዙ ጊዜ የሚፈጥሯቸው አደጋዎች አንደኛ ባለሙያዎቹ የሚመጣውን አደጋ በመፍራት ወደ ሰልፍ ሴንሰርሺፕ የሚሉት ራስን መቆጣጠር፣ መገደብ፣ በነጻነት መጻፍ፣ መናገር፣ በሙዚቃም በስዕልም ማውጣት የሚፈልጓቸውን ሀሳቦች እንዲገድሉና ማህበረሰቡ ሙሉ መረጃ በአንድ ጉዳይ ላይ እንዳያገኝ ያደርጋል። ሁለተኛ የኪነ ጥበብ ስራው ማህበራዊ፣ ፖለቲካዊ በሆኑ ጉዳዮች ላይ እንዳያተኩርና ሁልጊዜ መንግስትንም ማንንም የማይነኩ እንዲሁ የመዝናኛ ነገሮች ላይ ብቻ እንዲያተኩር ያደርጋል። ያ ደግሞ የኪነ ጥበብ ዘርፉ ማህበረሰብን በማስተማር የማህበረሰብን አስተሳሰብ በመቀየር በማንቃት ሊጫወት የሚችል ለውን ትልቅ ሚና እንዳይጫወት ያደርጋል። አንዱ ችግር ይሄ ነው። ሁለተኛው ችግር ደግሞ እንዲህ ያሉ ማዕቀቦች ምህዳሩ እየጠበበ የሚመጣ ከሆነ አዳዲስ ወጣቶችም እነዚህ ነገሮች እያዩ መስኩን እንዲፈሩት በነጻነት ገብተው አዳዲስ የፈጠራ ስራዎችን ይዘው ወጥተው ሀሳባቸውን እንዳያካፍሉ ስጋት ይፈጥራል። ይሄ እንግዲህ እነዚህ ሁለቱ ነገሮች ከመልክ ተሳትነቱ ባለፈ ማለት ነው እና እንዲህ ያሉ ልምምዶች እየቆዩ ሲመጡ በመንግስት ባለስልጣናትን በኩል ሆደ ሰፊ ሆኖ እንደዚህ ያሉ ሁኔታዎች የሚነሱ ነገሮችን ጆሯቸውን ሰጥተው ከማድመጥ መሻሻል ያለበትን ነገር ከማሻሻል ይልቅ እንዲህ ያሉ ድምጾች እንዲታፈኑ ያደርጋል።
ደራሲ ዶክተር እንዳለጌታ ከበደም በአሁኑ ወቅት በሙያው ላይ እየደረሰ ያለው ቀጥተኛና ስልታዊ ጫና እየተባባሰ መምጣቱን ይጠቁማሉ።
እንግዲህ የበዓሉ ግርማን ያደጎበኛን ታሪክ ሳነብ የቆየው ሰው ስነ ጽሁፍ የተከፈለለትን ዋጋ ለማውቀሰው በጻፉ ጽሁፎች ምክንያት የተንገላቱ፣ የተሰደዱ፣ የተገደሉ ሰዎች እንዳሉ የገባኝ ሰው አሁን እየሆነ ያለውን ነገር ሳልነገር ብቀን የገዛ ነፍሴ ትንቀኛለች። ስለዚህ እኔ ጓደኞች ፕሮግራም ያዘጋጃሉ። ፕሮግራሞች ይታጣሉ። ሰራጭ የነበሩ ፕሮግራሞች ሁለት ሰዓት ሲቀራቸው የፍቃድ ወረቀት ካላመጣ ሲባል ምን ሲባል ይሄ መተቻች የሚያስፈረግገው መተቻች የሚያስረግገው ማለት ማን እንደሆነ ያላወቀው ሰው ድንገት ብድግ አድርጎ ሊወስድ ይችላል ማለት ነው። ምንም ጥርጥር የለውም። ይህን ምን ራሱ በመጠላለፉ ሊመጣ የሚችለውን ነገር ሁሉ ገምቻለሁ። በነጻነት የሚነገርበት በነጻነት የሚሰበክበት ነው ለማለት ያስቸግራል። በነጻነት ክችን የምትሰነዝርበት ነው ለማለት ያስቸግራል። ምክንያቱም የምናውቃቸው መጽሐፍ አዟሪዎች ለምን መጽሐፍ አዞራቸው ተብለው ታስረው የነበረበት ጊዜ አለ። ለምን መጽሐፍ የሚሸጣቸው ተብለው ታሰርም ያሉበት ጊዜ አለ። ፍሬሞች የሚል መጽሐፍ የሚናገረው ይሄ ነው። ስለዚህ በጣም ሀሳብን በሀሳብ የተከለከለ ነገር ሁሉ ልክ ነው የሚል አቋም ባይኖረኝም፣ የተፈቀደ ነገር ሁሉ እውነት ነው የሚል እምነት ባይኖረኝም ግን በራሱ የሚተማመነ ስርዓት ሰዎች ሀሳባቸውን እንዲገልጹ ይለቃቸዋል።
የመብቶች ተሟጋች ማዕከሉ ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት የታገዱ የኪነ ጥበብ ስራዎችን ወደ መድረክ በመመለስና የታሰሩትን ባለሙያዎች በመፍታት ሙያው ለሀገራዊ ለውጥ ሚናውን መጫወት እንዲቀጥል ማድረግ ይገባል ሲሉም ጠይቀዋል።
መንግስት አንደኛ እነዚህ የታሰሩ ባለሙያዎች አስቸኳይ እንዲለቃቸው፣ የግድ የሚያስከስሳቸው የወንጀል ጉዳይ አስፈጽመዋል ከተባለ እንኳን በአግባቡ ፍርድ ቤት ቀርበው ትክክለኛ ክስ ቀርቦባቸው ፍትህ እንዲያገኙ፣ ከዛ ውጭ ግን የተከለከሉ መድረኮች ተከፍተው ምህዳሩን ተከፍቶ ሰዎች በነጻነት ሀሳባቸውን እንዲያካፍሉ እንዲያንጸባርቁ በህገ መንግስት የተጣለበትን ግዴታ በማክበር በተቃራኒው እንደውም ጥበቃ፣ እንክብካቤ፣ አመቺ ሁኔታ ማበረታታት ነው ያለበት እና በዚህ መስተካከል አለበት ብለን እናምናለን።
ኪነ ጥበብን የሚወክሉ ልዩ ልዩ የሙያ ማህበራት መኖራቸውን የሚገልጹ ዶክተር እንዳለጌታ ደግሞ መፍትሄው የሙያ ማህበራቱን ማጠናከር ነው ይላሉ። መንግስትም በሙያው የመተቸት ሂሳዊ ባህል ሊያዳብር እንደሚገባ አክሎ የሚመክሩት ዶክተር እንዳለ ነገ የተሻለ እንደሚሆንም ተስፋ ያደርጋሉ።
አሁን ማህበራት አሉ፣ ኪነ ጥበብ ማህበራት ግን ጥርስ የሌላቸው አንበሶች ናቸው። አይጮሁም። ለምን እንደዚህ ሊሆን ቻለ? ዝም ማለት እኮ የለባቸውም ስንላቸው እውነት እኮ ነው አይሉ እና የት ነው ያሉት የሙያ ማህበራት? ማለት ለሙያውን ካልታደጉት የሙያው ሰው ሲገፋ፣ ሲከፋ፣ ሲበደል፣ ሲሰደድ የት ነው ያለ ካላሉት ምንድን ነው የሚደረገው? ሰለጠነ ማህበረሰብ ቢኖር የሰለጠነ ስርዓት ቢኖረን ሀሳብ በነጻነት የመግለጽ መብት የሚከበርበት በደንብ የሚከበርበት ሀገር ቢኖረን የነገይቱን ኢትዮጵያ እኮ ነው ዛሬ ላይ አሁን ልናሳይ የሚገባው። ፋሽ ጣሊያን ኢትዮጵያ ከወረሩ ቀደም ብሎ እኮ ጉዳይ የገባቸው ሰዎች አረ እንዲህ እንዲህ ተሰምተዋል ሲሉ ንጉሠ ነገሥቱ አሉባልታ እየሰማችሁ ሲሉ ቆይተው ነው ድንገት ከታች ያሉባቸው። ስለዚህ ከያኒ ኪነጥበቡ ሰው ይሆን ያለውን ብቻ ሳይሆን ይሆን የሚችለው ሁሉ የመገመት የመረዳት ተሰጥቶ ሁሉ አለው ችሎታ አለው ሁሉም ነው ማለት አይደለም። ግን ያንን መሸነፍ ያስፈልጋል። ካልተፈቸህ እንዴት ነው ድክመትን የምታውቀው? ጸሐፊው በጣም መፈቸት አለበት፣ የጎደለውም እንዲነገረው ይገባል። ጸሐፊው በጣም መፈቸት አለበት፣ የጎደለውም ሊያውቀው ይገባል። ማህበረሰቡ ወደ የትኛው ከፍታ ወይ ደግሞ ዝቅታ እያሽቆለቆለ እንደሆነ ሊነገረው ይገባል።
ኪነጥበብን የዜጎች ሀሳብ በነጻነት የመግለጽ መብት አካል አድርጎ የሚቆጥረው የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2014 ዓ.ም ጀምሮ በየዓመቱ የፊልም አውደ ትርኢት ወይም ፌስቲቫል ያዘጋጃል። ይህም የሰብአዊ መብቶች ጉዳዮች በኪነጥበብ ስራዎች ውስጥ ትኩረት አግኝተው በስፋት እንዲዳሰሱ በማድረግ የሰብአዊ መብቶች መከበር ባለውንባት ኢትዮጵያን ለማየት የወጠነውን ራዕይ ለማሳካት እንደሚያስችለው ኮሚሽኑ አመልክቷል። የአሜሪካ ድምጽ በዚህ ጉዳይ ላይ የመንግስትን ምላሽ ለማካተት የሚመለከተውን የባልና ስፖርት ሚኒስቴር ኃላፊዎችን እየጠየቀ ሲሆን የታሰሩ ሲስቶች ስለታሰሩበት ምክንያት በግልጽ የደረሰን መረጃ ባለመኖሩና ቲያትሮችም የታገዱበት ምክንያት ባለመታወቁ በማጣራት ላይ እንገኛለን ሲሉ አጭር የጽሑፍ ምላሽ ብቻ ሰጥተዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ተከታዩ ዘገባ ደግሞ ቴክኖሎጂ ነው። ዘጋቢያችን ማቲብስ የሰው ሰራሽ አስተውሎት ኩባንያዎች የስራቸውን ምንጭ እንዲገልጹ በህግ ሊገደዱ ነው ይለናል። ወደ ዘገባው ነው አስከትለን የምናልፈው።
አርቲስት ካላ ኦርቲዝ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህሪያቶችን ዲዛይን ታደርጋለች። ለብላክ ፓንተር የሰራኋቸው አንዳንዶቹ ነገሮች እነዚሁና። በክህሎቷ እንዲሁም ለየት ባለ ዘይዋ በደንበኞች የምትፈለገው ካላ የሰው ሰራሽ አስተውሎት ሰራተኞች የሷን የጥበብ ስራዎች በመውሰድ እንደሚለማመዱና እንደሚያስመስሉ ስታውቅ ደንግጣለች።
ትልቅ ውሸት ነው፣ ምክንያቱም ይህ አሁን ቢሊዮን ዶላሮችን የሚያወጣና ከኛ ገበያ ጋር የሚወዳደር የአንድ ሌሊት ኢንዱስትሪ ነው።
እጅግ ብዙ የሰው ሰራሽ አስተውለት ስርዓቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሑፎች ላይ ከቅጂ መብት ባለቤቶች ፍቃድና ዕውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በህግ በመሟገት ላይ ትገኛለች። በአንጻሩም እነዚህ ሙግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማስገደድ ረቂቅ እያየ ነው። ይህ ህግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል።
በአውሮፓ ህብረት ውስጥ ከሚቀርቡት ሀሳቦች ጋር በሚመሳሰል መልኩ የኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጂ መብት የተጠበቁ ስራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆኑ የሚያደርግ ነው።
ህጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፎርድ ዩኒቨርሲቲ የህግ ፕሮፌሰር ማርክ ሌምሌ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው።
Take as an example Stability AI, which I represent.
ለአብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎትን ውሰድ። 2 ቢሊዮን የሚሆኑ ምስሎችን በላዩን ለትርፍ ያልተቋቋመ ዳታቤዝ ተቀምጦ ሰዎችን ለማመዳሉ መላ ኩባንያው ራሱ 2 ቢሊዮን ዶላር ነው የሚያወጣው። ግማሹን ገንዘብ ከመላው ኩባንያው ላይ ወስደን ለአርቲስቶችና መስሎቻቸው ለልምምድ ለቀረቡባቸው ግለሰቦች እንስጥ ብንል እንኳን እያንዳንዱ ሰው 50 ሳንቲም ብቻ ነው የሚያገኘው።
መረጃን ይፋ የማድረግ ህጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ህግ መምህሩ ጀምስ ግሪምልማን ናቸው።
እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ስለመዝገብ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ፣ ከየት እንደመጡ፣ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ በማወቅ በኢንዱስትሪው ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል።
ከሰው ሰራሽ አስተውሎት የህግና የስነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲብልስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የመጨረሻው ዘገባችን የአፍሪካን ግብርና ይመለከታል። የኮኮዋ ምርት መናሃራ በነበረው የካሜሩን ደቡብ ምዕራብ ክልል ለገበያ የሚውል በቂ ምርት አልተገኘም። የምርቱ ማነስ መንስኤ እንደ አውሮፓውያኑ አቆጣጠር ከ2017 አንስቶ እንግሊዝኛ ተናጋሪ በሆኑት የሰሜንና ምዕራብ እንዲሁም ደግሞ ደቡብ ምዕራብ የሀገሪቱ ግዛቶች ውስጥ ጦርነት በመቀጠሉ የተነሳ ነው ይላል ተከታዩ ዘገባ። በዙሪያ ያተኩራል።
ቲፉ ቪክቶሪያና ቤተሰቧ ላለፉት 5 ዓመታት በካሜሮን ደቡብ ምዕራብ ግዛቷ ዋና ከተማ ቡያ ተጠልለው ይገኛሉ። ከቡያ 25 ኪሎ ሜትር ርቀት ላይ በሚትገኘው ሙዮካ የኮኮዋ አምራች ግብሬ የነበረችው ቲፉ ከግብርና ስራዋ በሚታገኘው ምርት 5 አባላት ያለውን ቤተሰቧን ታስተዳድር ነበር። ይሁንና የእርሻ ማሳዋንና መኖሪያ ቤቷን ያወደመውን በአካባቢው የተከሰተውን ግጭት ተከትሎ ቤተሰቧን ይዛ አንጻራዊ መረጋጋት ወደ አላት ቡያ ተሰደደች። የኮኮዋ ዋጋ በእጅጉ በመጨመሩ ታዲያ በደረሰባት ኪሳራ ክፉኛ ያዘነችው ቲፉ የቀድሞ ህይወቴን መልሼ ባገኝ ስትል አጥብቃ ትመኛለች።
ይህ ሁኔታ ሲጀመር ህይወቴን ላጣ የምችልበት ሁኔታ ሊፈጠር ነበር። አሁን ይኸው እንዲህ ባለው ሁኔታ ውስጥ ተስፋ ቆርጬ እገኛለሁ። ወደዚያ ልመለስ በማልችልበት ሁኔታ ውስጥ አይምሮዬን ማሳረፍ አልቻልኩም። ምክንያቱ ይሄ ነው። ስለዋጋው ሰማለሁ፣ ሆኖ አይምሮዬን በዋጋ ጉዳይ ማጨናነቅ አልፈልግም። ወደዚያ መመለስም ሆነ መልሼ የእርሻ ቦታዬን ማግኘት በማልችልበት ሁኔታ ውስጥ በከንቱ ስለ እርሱ ማሰብ አልፈልግም። በቃ እንዲሁ በውስጤ ያንባው እቀመጣለሁ።
ከቅርብ ጊዜ ወዲህ የኮኮዋ ዋጋ በከፍተኛ ደረጃ እየጨመረ በመምጣቱ አንዳንድ አርሶ አደሮች ጥሯቸው ወደ ሄዱት የእርሻ ማሳዎች በፍጥነት መመለስ ይዘዋል። ሴኪስ እንዬ የኮኮዋ ዋጋ ከዚህም የበለጠ ሊጨምር ይችላል በሚል ተስፋ በደቡብ ምዕራብ ሙንዶኒ መንደር የሚገኘውን የእርሻ ማሳውን ለማበጃጀትና አዲስም ለማቋቋም ውጥን ይዘዋል።
because of the low
waga ዝቅተኛነት እና በኬሚካል ዋጋ ማሻቀብ ነው ለግባት የማውለው ወጪ እና የማገኘው ምርት እኩል እንዳልሆነ ስረዳ አንዳንዶቹን የርሻ ቦታዎች ለመተው ተገድጃለሁ። ኪሳራ ላይ ነበርኩ። ካለፈው አመት አንስቶ የምርት ዋጋ በፍጥነት እየጨመረ ሲመጣ ግን ወደ እርሻ ቦታዎች ተመልሼ የምችለውን ሁሉ ማድረግ ጀመርኩ።
ብሩ ምዕራብ ካሜሮን እየተጋየደ ባለው ጦርነት የተነሳ በርካታ ገበሬዎች ወደ ሌሎች አካባቢዎች ሸሽተው ሄደዋል። በዚህም የተነሳ ቀድሞ 43% ያህሉን ኮኮዋ ያመርት የነበረውና ትልቁ የሀገሪቱ የኮኮዋ አምራች የነበረው ግዛት ዛሬ ያን ያህል መጠን ያለው ምርት አያመርትም። ይሁንና ንግድ በካሜሮን Business in Cameroon የተባለው በኢንተርኔት አማካኝነት ዜና የሚያሰራጭ ቡድን እንደዘገበው እንደ አውሮፓውያን ዘመን አቆጣጠር 2022 እና 23 መካከል ባለው ጊዜ ካሜሮን የኮኮዋ ምርቷ በ11.2% ቀንሷል። ለዚህም በከፊል ምክንያቱ በደቡብ ምዕራብ ግዛቷ ያለው የጸጥታ ጉዳይ ነው። በተመሳሳይም የካሜሮን ብሔራዊ የኮኮዋና የቡና ምርቶች ምክር ቤት እንዳመለከተው ከ500,000 በላይ የሚሆነው ዜጋዋ ከኮኮዋ ምርት በሚገኝ ገቢ የሚተዳደር ነው። ቀደም ሲል 1 ኪሎ ኮኮዋ በ1 የአሜሪካ ዶላር ይሸጥ ነበር። ዛሬ ታዲያ 9 ዶላር ያወጣል። ይህም የመካከለኛው አፍሪካዊቱ ሀገር ካሁን ቀደም ካየችው ሁሉ የመጨረሻው ከፍተኛ ዋጋ ነው ተብሏል። የካሜሮን መንግስት በበኩሉ አምራቾች ከኮኮዋ ምርት የሚያገኙትን ገንዘብ የሚያወጡበትን መንገድ አስመልክቶ ለአካባቢው ገበሬዎች ምክር መለገስ ይዟል።
increase in cocoa price
የኮኮዋ ምርት ዋጋ ያሳየው ጭማሪ የኑሮ ውድነት በአምራች ገበሬዎች ህይወት ላይ ከፈጠረው ጫና ጋር እንደማይመጣጠን ደርሰንበታል። ሰዎች ገንዘብ ሊያገኙ ብዙ ሚስቶች ሊያገቡ መጠጥ መጠጣትና መስከር ሊጀምሩ ይችላሉ። ለእርሻ ስራቸው በሚያስፈልጓቸው ነገሮች ላይ ግን ያንን ያህል ገንዘብ ወጪ ሲያደርጉ አይታዩም። ይህም ከሚዋዥቀው የኮኮዋ ዋጋ ጋር ተያይዞ ወደፊት ኑሯቸው የማይሻሻልበትን ሁኔታ ሊከስት ይችላል። ስለዚህ የኮኮዋ አምራች የብረስራ ማህበራት ጋር በመስራት ለገበሬዎች የኑሮ ዋስትና የሚውል ተዘዋዋሪ ወይም ተቀማጭ ገንዘብ ማደራጀት በሚችሉበት መንገድ ልንረዳቸው እንፈልጋለን። አሁን የኮኮዋ ምርት ዋጋው ጥሩ ስለሆነም ጸረ ተባይ ኬሚካሎችን፣ ማዳበሪያና የእርሻ መሳሪያዎችን በጅምላ የምንገዛበት ምን ያህል ገንዘብ ለይተን ተጨማጭ ማድረግ እንችላለን?
የተከበራችሁ አድማጭ ተመልካቾቻችን የለቱ መስተናገድ ዝለይ ተጠናቀቀ። ኤደን ገረሞ ሳስተናግዳችሁ ቆይቻለሁ። ብርሃን ኃይሉን መስተናገዱን በማቀናበር አብራን ነበረች። ሰላም ጤና ይስጥልን። ተናደሩ።